ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሰኔ 15 2016 ዓ ም ዝግጅታችን ጀመረ።
ሰው ልጅ ጥሩ ሜንታል ሄልዝ እንዲኖረው ፀሐይ ዊች ኤክስፖዠር ያስፈልጋል። እሱ ኦቨር ታይም በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት።
አንድ መልስ ያለው ነገር አይደለም ግን ሶሻል ሚዲያ በጣም ትልቅ እንግዲህ የሆነ ምክንያት ሊሆን የሚችለው ሶሻል ሚዲያ ነው። በዛው ውስጥ ደግሞ ብዙ ሌየሮች አሉ።
ወጣቶች ዘንድ እየጨመረ ስለመጣው ራስን ማጥፋት ችግር ከተደረገው ውይይት የተቀነጨበ ነው። በኋላ ላይ ይህን የተመለከተ ዝግጅት ይኖረናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው የተመረጡ ሙዚቃዎችን ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮቻችን። ፕሮግራሙን በመምራት አብራችሁ የማመሸው አስማማየ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vn.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራናችሁን ቆያለን። እናንተ ማብራችሁን ቆዩ። አሁን ሰዓቱ ዮሐናና ያለም ዜና ነው።
እናስተልኛ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በአትላንቲክ ውቅያኖስ ላይ 5 አስክሬን ሲገኝ 68 ስደተኞችን በህይወት ማትረፍ ተቻለ። የስፔን የባህር ላይ ነፍስ አድን ተቋም አንዲት በአትላንቲክ ውቅያኖስ ላይ ስትጓዝ የነበረች መርከብ በካናሪ ደሴቶች አካባቢ በባህላዊ የአሳ ማጥመጃ ጀልባ ላይ ሆኖ ሲንሳፈፉ የነበሩ 68 ስደተኞችን በህይወት መታደጓን ሐሙስ ዕለት አስታውቋል። የነፍስ አድን ተቋሙ በተጨማሪም በጀልባዋ ውስጥ 5 አስክሬን መገኘታቸውንም ጨምሮ ገልጿል። ከሰሜን ምዕራብ ስፔን ወደ ብራዚል በመጓዝ ላይ የነበረው የነዳጅ ዘይት ተሸካሚ መርከብ ረቡዕ ዕለት በካናሪ ደሴት ካሉት 7 ደሴቶች መካከል አንዷ በሆነችው በቴንሪፌ ደቡባዊ አቅጣጫ 815 ኪሎ ሜትር ርቀት ላይ ጀልባዋ ስትንሳፈፍ ማየታቸውን ገልጸዋል። ባህላዊ ጀልባዋ በሴኔጋልና በሞሪታንያ አሳጥማጆች ጥቅም ላይ የምትውል መሆኗም ተገልጿል። መርከቧ ውስጥ ከነበሩት ተጓዦች መካከል አንዱ የሆነው ስቲቭ ዲልቤክ ሰዎቹ በውቅያኖስ ላይ ሲንሳፈፉ 20 ቀናት መቆየታቸውን ተናግረዋል ሲል ለአሶሺየትድ ፕሬስ ተናግሯል። ከተጓዦቹ መካከል 62ቱ ወንዶች ሲሆኑ ቀሪዎቹ ሴቶችና ህጻናት መሆናቸው ነው የተነገረው። የስፔን የነፍስ አድን ተቋም በኢሜል በላከው መግለጫ መርከቧ ሳንታ ክሩዝ ቴንሪፌ ወደብ ትላንት አርብ እንደምትደርስ ገልጿል። የስፔን የሀገር ውስጥ ሚኒስትር ባለፈው የጎርጎሮሳውያኑ ዓመት 55,618 ስደተኞች ወደ ካናሪ ደሴቶች በጀልባ መምጣታቸውን አስታውቋል። አንድ የእስራኤል ዜጋ በዌስት ባንክ ተተኩሶበት ሞተ። ግጭት እየተስፋፋባት ባለው የፍልስጤም ግዛት በሆነችው በሰሜን ዌስት ባንክ በዛሬው ዕለት አንድ የእስራኤል ዜጋ ተተኩሶበት ሞቶ መገኘቱን የእስራኤል ወታደራዊ ኃይል አስታውቋል። ቃልቂልያ በተሰኘችውና የእስራኤል ሰራዊቶች በሚንቀሳቀሱባት ከተማ ማቹ መገኘቱ ተገልጿል። መግለጫው በዛሬው ዕለት በዌስት ባንክ 2 ታጣቂዎች በእስራኤል ኃይሎች ከተገደሉ በኋላ ነው የወጣው። ይሁን እንጂ ምንም አይነት ተጨማሪ መረጃ ለህዝብ ይፋ አልተደረገም። የእስራኤልና የሐማስ ጦርነት በጥቅምት ወር ከተጀመረ አንስቶ በዌስት ባንክ ግጭት እያየለ መጥቷል። ከዛን ጊዜ አንስቶም 549 ፍልስጤማውያን በእስራኤል መገደላቸውን የአካባቢውን ሞት የሚዘግበው የፍልስጤም የጤና ሚኒስቴር ይፋ አድርጓል። በተመሳሳይ በዌስት ባንክ የሚገኙ ፍልስጤማውያን 5 ወታደሮችን ጨምሮ 9 እስራኤላውያንን መግደላቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። በዌስት ባንክ ይዞታ ስር በምትገኘው ቃልቂልያና በሌሎች ዌስት ባንክ አካባቢዎች የእስራኤል ዜጎች እንዳይገቡ ክልክል ነው። በሚያዚያ ወር በ14 ዓመቱ እስራኤላዊ አዳጊ ሰፋሪ ላይ በፍልስጤም ግዛት የተፈጸመው ጥቃት በፍልስጤም ግዛት ባሉ ሰፋሪዎች ላይ ጥቃቶች እንዲከታተሉ ማድረጉ ተዘግቧል። የእስራኤል ወታደራዊ ኃይል አዳጊው ተገድሎ ነው ያለ ሲሆን ይህን ተከትሎ ከግድያው ጋር ተያያዥነት ያላቸው ፍልስጤማውያን መታሰራቸው የሚታወስ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ቻይናና ፈረንሳይ በጋራ ሳተላይት አመጠቁ። የፈረንሳይ ቻይና የጋራ ሳተላይት በህዋ ውስጥ ሊፈጠር የሚችል ከፍተኛ ፍንዳታን ለማጥናት ዛሬ ቅዳሜ ወደ ህዋ መጥቃለች። ይህ ጥረትም በአውሮፓና በእስያ ኃይሎች መካከል ሊደረግ የሚችል የኃይል ትብብር ጉልህ ምሳሌ ተደርጎ ታይቷል። በሁለቱ ሀገራት መሐንዲሶች የተሰራችው ሳተላይት በህዋ ላይ ያሉ የጋማ ጨረር አፍላቂዎችን ለመፈለግ ከመሬት በቢሊዮን የሚቆጠሩ የብርሃን ዓመታትን ርቃ እንደምትጓዝ ተገልጿል። ሁለት የፈረንሳይና ሁለት የቻይና ሮኬቶችን ያዘችው ሳተላይት በቻይና ሰሜን ምዕራብ ሲቹዋን ግዛት ከሚገኘው ጂቻንግ ሳተላይት ማምጠቂያ ስትተኩስ በስፍራው ተገኝተው ማየታቸውን የአጃንስ ፍራንስ ፕሬስ ጋዜጠኞች ዘግበዋል። መርሃ ግብሩ በፈረንሳይና በቻይና የህዋ ሳይንስ ተቋማት መካከልና በሌሎች የሳይንስና የቴክኒካል ቡድኖች መካከል ትብብር እንዲኖር ያደረገ ነው። ይሁን እንጂ በዚህ ደረጃ ያሉ የምዕራቡ ዓለምና የቻይና የህዋ ላይ ትብብር በተለይም በጎርጎሮሳውያኑ 2011 ዩናይትድ ስቴትስ በናሳ ሳይንስ ጣቢያና በቤጂንግ መካከል ምንም አይነት ትብብር እንዳይኖር ማገዷን ተከትሎ ያልተለመደ መሆኑ ተዘግቧል። አድማጮች ለምሽቱ ያዝናቸው ዜናዎች እኚህ ነበሩ። ከቀሪ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረሞ ከዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኔ 15 2016 ዓ.ም ተመረዘ ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @vnews ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለፍ የመጀመሪያው ዝግጅታችን ለፍ ወጣቶች ዘንድ እየጨመረ የመጣውን ራስ የማጥፋት ችግርን ይመለከታል። ዩናይትድ ስቴትስ በ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ በሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው አመት ብቻ ወደ 50,000 የሚጠጉ አሜሪካውያን ራሳቸውን አጠፍተዋል። በተለይ እድሜያቸው ከ10 እስከ 24 አመት ባሉ ወጣቶች ዘንድ ደግሞ 62% የጨመረ ሲሆን በዛ እድሜ ክልል ለሚገኙ ወጣቶች ዋና የሞት መንስኤ መሆኑ ተመላክቷል። ይህ ቁጥር ትውልደ ኢትዮጵያዊ ወይም ኢትዮጵያዊ አሜሪካውያን ወጣቶችን የሚያጠቃልላል። ቁጥሩ በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያዊ አሜሪካውያን ወጣቶች ቁጥር እየጨመረ መሄዱን ባለሙያዎች ይናገራሉ። እናም ለዚህ ምክንያቱ ምንድነው? ችግሩን እንዴት መፍታት ይቻላል በሚለው ላይ ስመኝሽ ቆየ ሁለት እንግዶችን እዚህ አሜሪካ ድምጽ ስቱዲዮ ጋብዛ ወያይታለች። እንግዶቹ ዶክተር ሊሊ ሙልጌታ ፔዲያትሪክ ፋርማኮሎጂስት ስትሆን በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ አገለግላለች። ሁለተኛው እንግዳ ደግሞ ወጣት ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያና አፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም የሰኘ የአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራ ተቋም መስራች ነው። በቀጥታ ስመኝሽ ከእንግዶች ጋር ወደ አድርገችው ቆይታ እንለፍ።
ዶክተር ሊሊ ካንቺ ልጀምርና ራሳቸውን የሚያጠፉ ወጣቶች ቁጥር በዚህ አይነት ባስደንጋጭ ሁኔታ እየጨመረ የሄደው በምን ምክንያት ነው?
አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው። ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትረስ አለ። በኮሚኒቲያችንም በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ በቂ ጊዜ የላቸውም ውጭ ለመጫወት። ድሮኛ እንዳደግንበት ውጭ ተጫውቶ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ ከዛ መተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ ሜንታል ሄልዝ እንዲኖረው ፀሐይ፣ ውጭ ኤክስፖዠር ያስፈልጋል። እሱ ኦቨር ታይም በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኢንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልዝ ላይ ብዙ ኢምፓክት አለው። ሌላው ደግሞ እነዚህ ልጆች በእኛ ኮሚኒቲ የሚወለዱት ከኢትዮጵያ ከመጣን ኢሚግራንት ነው እና የኛ አስተዳደግ አስተሳሰብ እኛ ባደግንበት ነው እንጂ ነሰርሊ ለዚህ ኢንቫይሮንመንት ጥሩ ነገር ላይሆን ይችላል። ጥሩም የሚያመጣው አለ፣ አጀስት መደረግ ያለበት ነገር አለ። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የኛ ልጆች ፈለግን ማልፈለግን ለዚህ ሀገር ጥቁር ልጆች ናቸው። ዘረኝነት ትምህርት ቤት ውስጥ ልጆቹ ሜንታል ሄልዝ ኢሹ እንዳላቸው አይደንቲፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ? ሶ በሄልዝ ኬር ውስጥ የሚያለው ዘረኝነት ኮንሲደር መደረግ አለበት። ሶ ብዙ ፋክተር አለው ከተያዙት ግዳሉ።
እንግዲህ ዶክተር ሊሊ ያነሳቻቸው ከጭንቀት፣ ከአመጋገብ፣ ከአስተዳደግ፣ ከዘረኝነት ጋር የተያዙ ችግሮች አሉ። ማቴዎስ አንተ በቀጥታ ከወጣቶች ጋር ነው የምትሰራው፣ በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ ከዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህና
ወጣቶችን ላይምሮ ጤና ችግር ወይም ላይምሮ ህመም የሚዳርጓቸው ችግሮች ምንድናቸው?
ብዙ ምክንያቶች አሉ። ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያቆን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሃይ ነው። ልጆቹ ደግሞ ሁለት መስፈርት ውስጥ ነው የሚኖሩ። የቤት መስፈርት አለ። በትምህርት በጣም ጎበዝ ናቸው ቲፒካሊ ሁሌ አይደለም ግን ማጆሪቲ ተማሪዎች ከኢትዮጵያ ወላጆች እምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ። That means በቤታቸው መስፈርት ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ ዓለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ይወሩ የማይችሉ ታፒኮች አሉ ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖር ይችላል። ሶ ይሄን በእነዚህ ሁለት መስፈርት ውስጥ አክሰፕታብል ለመሆን ይሞክራሉ ልጆቹ እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር አፍኖት ይቆያሉ ማለት ነው። አፍኖት ይቆያሉ እስከሆነ ጊዜ በኋላ አንዴ ደግሞ ያን መስመር ካለፉ መመለስ በጣም ይከብዳል።
ስለዚህ በወላጆችና በልጆች መካከል ያለው ሰፊ ልዩነት አስተዳደግ የጀነሬሽን ሊሆን ይችላል ሰፊ ልዩነት ለዚህ አስተዋጽኦ ያደርጋል። ቀደም ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽና ማህበራዊ ሚዲያ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት ያደረሰ መሆኑን ነው የሚያመለክቱትና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው?
ማህበራዊ ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው። ሶ ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገሩ። አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ ሶሻል ሚዲያ ብዙ ኮሙኒኬሽን ስኪላቸውን እየቀነሰባቸው ነው። ሶ ትንሽ ችግር አለመግባባት ሲኖር easily የሪዞልቭ የማድረግ ችሎታቸው የደከመ ነው። ቡሊንግ ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረክ ኮመንት ምናልባት ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞልቭ የማድረግ ችሎታቸው የደከመ ነው ምክንያቱም ከሰው ጋር ግንኙነት ያላቸው ተን በጣም ሪዱስድ ስለሆነ
ይነግራቸዋል ከማህበረሰብ
ከምን ማህበሩ ስለሚነጥራቸው ችግርን ሃንድል የማድረግ ሲቹዌሽን ይሄ ጀነሬሽን ችሎታቸው እንደበፊት አይደለም። ችግር እንዳይኖራቸው ነው እናሳደጋቸው እኛ ስህተት እንዳያረጉ ፕሬሸር እንዳይኖራቸው ፕሪቨንት እናረጋቸውና አንድ ፕሬሸር ሲኖራቸው ክራምብል ያረጋሉ በጣም ከባድ ይሆንባቸዋል። ሶ እሱን ሚኒማይዝ ማድረግ በተለይ ተናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያረግ እስከ 11 እስከ 12 አመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያረገው እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ሚኒማይዝ መደረግ አለባቸው ኖርማል ዲቨሎፕመንት እንዲኖር የብሬናቸው።
ከችግር አንጻር ነው ሰው የህይወትን ትምህርት ተምሮ የሚወጣው። ሰው ይቅር ማለትን የሚለምደው ወይ ይቅር ማለትን የሚችለው ከተጎዳ በኋላ ነው እንጂ መቼም ያልተጎዳ ሰው ይቅር ባይነት ምን ማለት እንደሆነ ሊረዳ አይችልም። እና ችግር የሚባለው ነገር ከክላስሩም አንጻር ከሶሻል ላይፉም አንጻር ከምል የተወገደ ነገር ነው። ትንሽ የሚያስተናክር ነገር ሲያጋጥማቸው ልጆቹ ሃንድል የማድረግ አቅማቸው በጣም በጣም ትንሽ ነው። በዛ ላይ የሚያልፍ አይመስላቸውም አንዳንድ ችግር በቃ ይሄ ነገር ይሄውን ካለቀ በቃ ህይወት ይጠቅላላ ተበላሽ ብሎ ይደመድማሉ። አንድ መልስ ያለው ነገር አይደለም ግን ሶሻል ሚዲያ በጣም ትልቅ እንግዲህ የሆነ ምክንያት ሊሆን የሚችለው ሶሻል ሚዲያ ነው። በዛ ውስጥ ደግሞ ብዙ ሌየሮች አሉ።
እንግዲህ እየተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአይምሮ ጤና ችግር ነው። ጭንቀት፣ ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው። እንግዲህ ማቴዎስ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ፣ ወላጆችንም ታነጋግራለህና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል? ምን ያክል ሲረዷቸዋል ያሉበትን ሁኔታ?
አያውቋቸውም ብዙ ጊዜ። ለምን መሰለሽ? በሁለቱም መስፈርት አክሰፕታብል መሆን ይፈልጋሉ ልጆቹ። በቤትም አንጻር አክሰፕታብል መሆን ይፈልጋሉ ውጭም። ሶ ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላል። So እሱ ትልቅ ችግር ነው because ከጊዜ ወደ ጊዜ የባሰ distance የሰፋ ይመጣል ብዙ ጊዜ ደግሞ ልጆች ጎበዝ ናቸው ልጆች አንዳንድ በጣም ጎበዞች አሉ ሲዋሹ ማለት በጣም ደና እንደሆኑ ራሳቸውን ማቅረብ ይችላሉ ለእናትና ለአባት ልጅ እስከሳቀ ልጁ ደስስ ካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ ሁለተኛ ደግሞ የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ እናትና አባት አለ መስማማት ለምሳሌ ይሄን ነገር ብዙ ጊዜ አይሁት ነው እናትና አባት አለ ይሄ አለ መስማማት ማንንም ትዳር ውስጥ ያለ ይመስለኛል ግን ስምምነት ከሌለ እንኳን ከልጅ ፊት መስተዳደር ወይ መጫጫህ አይመስልሽም ልጅ የሚሰማ ግን ይሰማሉ የሆነች አንድ ተማሪ ቁጭ ብላ የሆነ ነገር ይያወራው ያው ልጆቹ ጋር ትንሽ ቀላልዳለው እና አለቀሰች ዝም ብላ አረብ ደብሎ አለቀሰችና ምንድነው ችግሩ ምን ያልኩት ነገር አለ ወይ ቀለድኩት ቀልድ ከዛ ምን አለች she doesn't remember the last time her parents spoke in the same house and the apartment ውስጥ ሆኖ ሲያወሩ አይቻቸው ትዝ አይለኝም ማለችኝና በጣም ጭንቅላቷ ላይ ወጥቶ ነው እንግዲህ ብሬክዳውን ያደረገችው አሁን እንደዚህ አይነት ሲቹዌሽን እንደዚህ አይነት ኮንቴክስት በጣም ለልጅ ጉዳት
ወላጆቹ እሷ ላይ ያሳደረ ያለውን ተጽዕኖ ያሳደረ
አዎ ላይ ጫጫው ይችላሉ ግን ዳይናሚኩ ራሱ ልጆቹ ላይ በቃ መጥፎ ሐሳብ ያድርባቸዋል ማለት ነው ስለዚህ እንደ ወላጅ ልጅ ጋር ያለው ግንኙነትና እርስ በርስ ያለው ግንኙነት ኮምፕሊትሊ ሰፕሬት መሆን አለበትና በደንብ ዲፋይንድ መሆን አለበት አለ መስማማት ሲኖር ልጅ ፊት መጮህ ልጅ ፊት መነጋገር ልጆቹም ሳይድ ይዛሉ ሌሎችም ነገሮች አሉ ግን አይ ቲንክ ሜጀር ሁለቶቹ እንደዚህ ይመስሉኛል አዎ
እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጄን አይምሮ ጤና ልከታተል የምችለው ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛልና ዶክተር ሪሊ ወዳንቺ ልምጣ ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ለአንዶ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድናቸው ሊያስተውሏቸው የሚገባቸው ምልክቶች አሉ
ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር ከመኝታ ቤት መውጣት ሳይፈልጉ ከጓደኛ ጋር መገናኘት ሲያቆሙ ከኖርማል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ ምናልባት ዲፕሬሽን ወይም ስለንትን ችግር ላይ ኖር ይችላል ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ ኮል ደስ ያለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ ሶ ያላባቸውን ጭንቀት ስለጓደኛ ስለምን ሲያወሩ እኛ ማስተዋል አለብን ግን ደግሞ ሌላውም እዛም ሳይደርስ በፊት እንዳልኩት የምግባችን የኢንቫይሮንመንታችን የኤሌክትሮኒክሱን በሙሉ አገናኝተን መሆን አለበት እዛ ደረጃ ሲደርስ ኦሬዲ ብዙ ዳሜጅ ደርሷል ማለት ነው ከስትረስ ሆነ ከዳይት ሆነ ከኢንቫይሮንመንት ሆነ ሶ ከዛ በፊት ለማያዝ ዋና ጥረት በተለይ ትናንሽ ልጆች ያላቸው ሰዎች I think ትልቁ ቼንጅ አይዩት ምክንያቱም ይሄ ባበሻ ኮሚኒቲ አገን ስፔሲፊክ ይሆን አይደለም ጥቁሮችም ነጮችም እዚህም ኢትዮጵያም ዩሮፕም የምናየው ትሬንድ ነው ስለዚህ ትልቁ ቼንጅ ዳይታችንና ኢንቫይሮንመንታችን ነው ሶ እነሱንም አከታቶ ነው broader view ያስፈልጋል ባይኔ
ሰፋርኮ ማለት ወላጆች ልጆቻቸው ላይ አሁን ያላቸዋቸውን ምልክቶች በሚያዩበት ጊዜ መውሰድ ያለባቸው እርምጃ ምንድነው? ራስን ማጥፋት ደረጃ ከመድረሱ በፊት
እንደዚህ አይነት ፓተርን ካዩ መጀመሪያ ያው እርስ ማነጋገር ነው። ለውጥ ውስጥ ትልቅ የሆነ ከመሰላቸው የመጀመሪያ እንትን ፒዲያትሪሽን ናቸው ሶ የልጅ ዶክተር ጋር ወስደው መነጋገር ነው። ከዛ በኋላ እንደ ክብደቱ ወደ ቴራፒ ሊሄድ ይችላል አንዳንዴ መድኃኒት ሊያስፈልግ ይችላል በተለይ ራስን ማጥፋት ደረጃ ከደረሰ ብዙ ጊዜ መድኃኒት ላይ መሆን ሊኖርባቸው ይችላል ግን መድኃኒት ብቻውን አይሰራም መድኃኒት ከቴራፒ ጋር ከዛ ኢንቫይሮንመንቱንም ደግሞ ያለውን መቀየር አለበት ስለ መድኃኒት ለእንደዚህ አይነት ችግር በእኛ ኮሚኒቲ በማይኖሪቲ ኮሚኒቲ እንዳለ ብዙ እንትን አለ የማግለል አው ያብሳል አይሰራም አያስፈልግም እና የሚሰራላቸው ልጆች ይኖራሉ የማይሰራላቸውም ልጆች ይኖራሉ ግን እስካልተሞከረ የትኛው ሊሰራለት ለማይሰራለት የትኛው እንደሆነ ሊታወቅ አይችልም
ማቴዎስ
አይ ቲንክ ለወላጆች ቢ ፕሬዘንት ነው ከልጆቻችሁ ጋር ግዜ ያሳልፉ ልጆቻችሁ እነት አይመስልም እንጂ ልጅ ነው ይረሳል ይባላል እንጂ ልጅ ያያል የሚያዩን ነገር ደግሞ ይውጣል ያ ደግሞ ፍሬ ይፈራል ቆየ ቆየ ሲመጣ ማለት ነውና ከልጆች ጋር ያላችሁን እንደነኝነት በኮሙኒኬሽን አንጻር በፕሬዘንትም አንጻር ማስፋት ይገባል አይ ቲንክ ልጆቹ የሚያምኑት የሚተማመኑበት ወላጅስ ካላቸው ድረስ የሚደብቁበትም እንትን ይጥባል ማለት ነው ሁሉንም ነገር ኮሙኒኬት ማድረግ ይጀምራሉ አስጊ ደረጃ ከመድረሱም በፊት አድራስ መደረግ ይቻላል ማለት ነው
ዛሬ እንግዲህ በወጣቶች አይምሮ ጤና ችግርና ራስ እስከማጥፋት የሚያደርሱ ጉዳዮች ላይ የተነጋገር ነው ችግሩ ከምን ይመነጫል ምን ማድረግ ይቻላል የሚሉ ሐሳቦችን አንስተናል ዶክተር ሊሊ ሙልጌታ የፔዲያትሪክ ፋርማኮሎጂስት ባለሙያ እንዲሁም ደግሞ በአሜሪካ የፌደራል መድኃኒት ቁጥጥር አስተዳደር ባለሙያ ነው ማቴዎስ መስፍን የማህበረሰብ ጥናት ባለሙያ እንዲሁም ደግሞ የአፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም መስራችና ዋና ስራ አስኪያጅ በዩናይትድ ስቴትስ ለሚኖሩ ኢትዮጵያዊ አሜሪካዊ ወጣቶች የማማከርና የመሳሰሉትን አገልግሎቶች የሚሰጥ ተቋም ነው። ሁለታችሁም በአሜሪካ ስቱዲዮ ተገኝታችሁ ይሄን ቃለ መጠይቅ ስላደረጋችሁ በጣም ነው ማመሰግነው።
እኛም እናመሰግ thank you so much.
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የምትተላለፉላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የምንኖራችሁን አስተያየት በዋትስአፕ በስልክ መስመራችን +1 202 251 3505 ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። horn@vionews.com የሚል አድራሻችን ነው። ቀጥለን ደግሞ በኢትዮጵያ ቴክኖሎጂ ሚዲያና ጋዜጠኝነትን ወደሚዳስሰው ሁለተኛው ዝግጅታችን ልፍ። በኢትዮጵያ ጋዜጠኝነትና ሚዲያዎች ስራይደት ላይ ዲጂታል ቴክኖሎጂ ሽግግር ያስከተላቸው አውንታዊና አሉታዊ ተጽዕኖዎች መኖራቸውን ጋዜጠኞችና የሚዲያ ስራ ኃላፊዎች ለአሜሪካ ድምጽ ተናግረዋል። በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና አዘጋጅ ሰለሞን ጸጋዬ፣ ድሬቲዩ ሚዲያ ዋና አዘጋጅ ፍሬው አበበና የተወዳጅ ሚዲያ ኮሙኒኬሽን ስራ አስፈጻሚና ጋዜጠኛ እዝራ ጅጉ የዲጂታል ቴክኖሎጂው ያመጣቸው ድሎችና ፈተናዎች በርካታ መሆናቸውን ገልጸዋል። የፕሬስ ነጻነቱና ለመምዱ እንደተጠበቀ ሆኖ ከቴክኖሎጂ አንጻር የሚታየው የዲጂታል ሽግግር ምን ይመስላል? በቴክኖሎጂ ሚዲያና ጋዜጠኝነት ላይ የሚኖረው ተጽዕኖስ ምንድነው? በዚህ ዙሪያ እንግዶችን ያነጋገራቸው ደረጀ ደስታ ነው። ዘገባውን ተከታትለን መለስ።
ቴክኖሎጂው ለሚዲያ የተቀመውን ያህል ሐሳብን በነጻነት እንዳናቀርብ የሚጋፋ ነው ብዬ አስባለሁ የሚለው የተወዳጅ ሚዲያና ኮሙኒኬሽን ስራ አስፈጻሚና ጋዜጠኛ እዝራ ጅጉ ነው። በሚዲያና በተገልጋዩ መካከል አለመግባባት እንዲፈጠር ክፍተት የፈጠረበት አጋጣሚ መኖሩን ጭምር እንደሚከተለው ያስረዳል።
አካውንት ሃክ የሚደረጉት ነገሮች እኔ ላይ ባያጋጥምም ወይም ደግሞ ፌክ ኒውስ ምሳሌውን የኔን አካውንት ተጠቅመው ሰዎች ተለያየ ነገር በኔ ባያጋጥመኝ ይቅርብ ሰዎች እየቻጋጠም አይቻለሁ። አንድ ይሄ ነው። ሁለት ደግሞ እኛ ፖስት እናደርጋቸውን ታሪካዊ ነገሮች ሰዎች በተለያየ አይነት መንገድ ይረዱታል። ያንን ሰው ታሪክ ፖስት እናደርግ ከስር የሚጻፉት ኮሜንቶች ከሐሳቡ ጋር የማይገናኙ ናቸው። እና አንዳንድ ጊዜ በያዝ የምንሆንበት ጊዜ አለ ወይም ደግሞ ሐሳባችን የሚበረዝበት የምንጽፋቸው ነገሮች ሰው ጋር በሚደርሱበት ጊዜ በሚጻፉት አስተያየቶች ምክንያት ምን ነው ባልጻፍኩኝ ምን ልበት ጊዜ አለ። ይሄ እንደ ፈተና ወይ ደግሞ እንደ ተግዳሮት የምንቆጥረበት ሁኔታ አለ። በእኔ እምነት ብዙ ጊዜ ቲንክ ቢፎር ዩ ፖስት የሚል አንድ መርህ አለኝ። ምንድን ነው? ፖስት ከማድረግ በፊት አስብ የሚል መርህ ማለት ነው። ግን አንዳንድ ሰዎች ደግሞ ሳያስቡ ደግሞ የሆነ ነገር ስሜታዊ ሆኖ ፖስት የሚያደርጉት ነገር እልሶ እኛ በምንሰራው የሶሻል ሚዲያ ንቅናቄ ላይ ራሱን የቻለ ተጽዕኖ ሲፈጥር ታየዋለህ። በዚህ ምክንያት ሶሻል ሚዲያ ላይ ነፃ መሆን አንችልም። እንደምናውቀው አንድ ሰው የግሉ አካውንት ካለው በዛ የግሉ አካውንት የሚያምንበትን ነገር መጻፍ ይችላል። ግን የምንጽፈው ነገር ላይ ሰው እንዴት እንደሚረዳው የሚለው ነገር በጣም እንድንሰጋ የሚያደርጉ ነገሮች እንዳሉ እኔ በግሌ እገነዘባለሁ። በግሌ ቤት የፈለጉትን ነገር መጻፍ አልችልም የትም ቦታ ብሆን። ኦልሬዲ ማይንዴ ሰው ደግሞ እንዲህ ቢልስ ቢቢስት ብሎ ነገር አለ። ይሄ ደግሞ በነጻነት ሐሳብ መግለጽ የሚለውን ነገር እንጋፋ ነው ብዬ አስባለሁ።
እዝራ ቴክኖሎጂው የጥቅሙን ያህል ሙያውን ተከትለውና አክብረው በሚሰሩ ጋዜጠኞች ላይ አሳድሯል ስለሚለው አሉታዊ ተጽዕኖ ያስረዳል። ፍጥነቱ እንዳለ ሆኖ ገልብጦ ማስተላለፍና መለጠፉ ያመጣውን ችግር ያብራራል።
በአንድ በኩል ማህበራዊ ድረገጾች ከዋናው ሚዲያ ከምንላቸው የተሻለ ተቀባይነት እንዳላቸው ሰው ሞባይሉ ላይ ያገኛቸዋል። ግን በእነሱ በኩል ደግሞ ማንም ሰው የፈለገውን ነገር በፈለገበት ቦታ ሆኖ በፈለገበት ሰዓት ስለሚጽፍ ፕሮፌሽናሊ የሚሰሩ ሰዎችን ሞራል የሚገሉበት መንገድ አለ። ለምሳሌ አንድ ሰው ዜና ለምሳሌ የሚሰራው አንድ የሶሻል ሚዲያ አንድ ኢቬንት ላይ አንድ ጋዜጠኛ ቢገኝ ተመሳሳይ ነገር በሚሰሩት ሶሻል ሚዲያ ወይም አንድ ፌስቡከር አንድ ኢቬንት ላይ ሲገኝ አንዱ ከሰራ ተቀብሎ ነው የሚሰራው። ኮፒ ፔስት ነው የሚያደርገው። ቢያንስ በአንጻራዊነት ግን ፕሮፌሽናል ብለን የምንላቸው ሰዎች አንግል መምረጥ ሊድ ምናምን የሚለውን ነገር በደንብ አስበው ነው የሚሰሩት። ይሄን ግን እንታይበት ጊዜ አንደኛ ያደርገው ኮፒ ፔስት ፖስት ነው። ኮፒ ፔስት ከዛ ፖስት። ይሄ ምን ያመጣል? ትክክለኛ ያልሆነ ኢንፎርሜሽን በአንድ ጊዜ ይዳረሳል። ሰው ደግሞ ምን ደግነቱ የሶሻል ሚዲያ አፕዴት ማድረግ የሚቻል ቢሆንም ግን ሰው ደግሞ ስክሪንሾት ካደረገና አንድ ሚሊየን ሰው ከደረሰ ልትመልሰው አትችልም። ይሄ ትልቅ ጉዳት አምጥቷል በሙያው ላይ። ሁለት ደግሞ ባለሙያዎቹ ራሳቸው የሶሻል ሚዲያ ሁሉም ተፈርጆ ሶሻል ሚዲያ ፌክ ኒውስ ነው ስለሚባል ሜንስትሪም ሚዲያም ላይ ያሉት ሰዎች ሶሻል ሚዲያን በደንብ አድርጋ ጠንክረዋል ያሉት። ራሱን የቻለ ቱል ነው፣ መጠቀሚያም መሆን ይችላል፣ መጉጃም መሆን ይችላል። እና ከዚህ አንጻር የዚህን አይነት ተጽዕኖ አሳድሯል በፕሮፌሽናሊዝም ጆርናሊዝም ላይ ያስባለሁ።
ከ20 አመት በላይ በጋዜጠኝነት ያገለገለውና አሁን ድሬቲው በሚባለው ሚዲያ ዋና አዘጋጅ ሆኖ እየሰራ መሆኑን የገለጸልን ፍሬው አበበ ቴክኖሎጂው በተለይ በህትመት ሚዲያ ውስጥ ትልቅ ለውጥ ማምጣቱን ይገልጻል። ከህትመት ወደ ዲጂታል የተካሄደውን ሽግግር ያብራራል።
ጋዜጣ አሳታው ውስጥ እንደሆነ መጀመሪያ ላይ በለጠፋ ነበር፣ ለጠፋ ይባላል ነበር። ጋዜጣ ኤ3 ወረቀት ይገዛና ፕሪንት የተደረጉት በመቀስ እየተቆራረሱ እየተለጠፉ ነበር። ያ ተገጣጥሞ በኋላ ጋዜጣ ቅርጽን ሊይዝ ተደርጎ ነው
ዳሜው ተሰርቶ ማለት ነው።
ዳሜው ነው ምን ዳሜ ተሰርቶ ምን ተብሎ እሱን አልፈና ፎቶግራፍ በዳርክ ሩም አጥበን ምን ብለን እዛው ደረቃል ደረቀ ተብሎ ብሎ አይተናል። እሱን ጊዜያት እኔ እናንተ አይሆፓ አሳልፈናል ብዬ ጠፋ አደርጋለሁ። ከዛ ምንድን ነው የሆነው? ዲጂታል የሚባል ነገር መጣ። ካሜራ በቀጥታ በሳል ካሜራ ፎቶግራፍ ማንሳት፣ ወዲያ ወደ ኮምፒውተር ማስተላለፍ ተጀመረ። በኮምፒውተር ደግሞ ራሱ ጋዜጣው በኤ3 መጀመሪያ በኤ4 ይወጣና ማተሚያ ቤት ሄዶ ወደ ኤ3 አድጎ ጋዜጣው ነው የሚወጣበት። ቴክኖሎጂ መጣ። አሁን ደግሞ ዘግየት ብሎ በጣም በሚገርም ሁኔታ እኔ እንደውም ሪፖርተር ከለቀቅኩ ቆይቻለሁ። ሪፖርተር ጋር ባልደረባ ነበርኩኝ። ከ10 አመት በፊት ነው የለቀቁት። በዛን ጊዜ ሁሉ የሚገርም ከቢሮ ሆነ የሰራውን ነገር በሙሉ ኦንላይን ለማተሚያ ቤት እናስተላልፍ ነበረ። በሙሉ ማለት መሄድም ሳያስፈልግ ማለት ነው። ከዛ በቃ እዛው ተቀብለው ደግሞ ማተሚያ ቤት ያሉት ወደ ህትመት የሚመሩበት ሁኔታ ተፈጠረ ማለት ነው። ይሄ ራሱ የቴክኖሎጂውን ግስጋሴ የሚያሳይ ነው። በጣም እኔ ታስበው በጣም የሚገርመኝ ነው። ያው ስላለፍኩበት እድገቱን በጣም የሚያስደንቀኝ ነው። ኢትዮጵያ ማለት ሌሎችም አሁን በስልክም ብትወስድ በኢንተርኔት አሁን የትኛውም የሀገሪቱ ጫፍ ብትሄድ ደስ የሚለ ኢንተርኔት ከሞላ ጎደል አለ። በተለይ ደግሞ ስልክ አለ። ስልክ የሌለበት ቦታ የለም። ስለዚህ የፈለግከውን ዜና የምትሰራቸውን ነገሮች ወዲያው የማስተላለፍ ወዲያው ለቢሮ የማድረስ ለአድማጭ ተመልካች ለአንባቢ የማድረስ እድሉ ስላለ ለሚዲያው በጣም ትልቅ አጋዥ የሆነው
ሁሉም ነገር ያለ አሉታዊ ነገር አይመጣም። ጥቅምና ጉዳት አብረው የሚሄዱ ነገሮች ናቸው የሚለው ፍሬው ይህ በኢትዮጵያ ብቻ የመጣ ሳይሆን ዓለም አቀፍ ተግዳሮት ነው ይላል። እስከነ ችግሮቹ ለሙያው የመጣው ለውጥ ተነግሮ የሚያልቅ አይደለም ሲልም ይከራከራል።
አሁን እኮ ዘግሯል። በቀላሉ በጉግል ሰርች አድርገህ ዜናዎችን የምታገኝበት የሆነ ዜና ሰርተህ ባክግራውንድ ስፈልግ በቀላሉ ታገኝበት ይበል አዳዲስ መረጃዎችንም የምታገኝበት እና ተጨማሪ ነገሮችን ጨማምረህ በቀላሉ የምትሰራበት እድል ተፈጥሯል እና ቀላል አይደለም ማለት ነው። ጋዜጠኛውንም ልፋት ካም በከፍተኛ ደረጃ አቃሏል ማለት ይቻላል። ያው አደጋውን በተመለከተ እንግዲህ ቴክኖሎጂ በራሱ ለቁጥጥር ማመቺ ባለመሆኑ ምክንያት እና እንደገና ለሰዎች እንደፈለጉ መረጃ ያሰራጩ እድል ከመስጠቱ አኳያ ራሱ ደግሞ ክፍተቶች አሉት። ይሄ የታወቀ ነው እና በዚህ ረገድ አንዳንድ ረገዶች እንደሚኖሩ ይታወቃል። በኢትዮጵያም ብዙ ችግሮች ተከስተዋል። ሰዎች ሆኑ ለምሳሌ እንደዚህ ነው የሚሉ የተሳሳቱ መረጃዎች በመሰራጨታቸው ምክንያት ሰዎች የሞቱበት ሁኔታ ሁሉ በኢትዮጵያ ውስጥ አጋጥሟል ማለት ይቻላል።
በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና አዘጋጅ ሰለሞን ጸጋይ በጋዜጠኝነት ለ12 ዓመታት መስራቱን ይገልጻል።
ለምሳሌ ድሮ 3 ዓመታት አሁን ከ10 ዓመት በፊት እኛ እንጠቀምበት የነበረው ሲስተም አናሎግ በመሆኑ አንድ ዜና ከዜናነት ታሪክ የሚዘግብ እንድንመስል ያደርገን ነበረ። በጣም ይዘገያል። ቴክኖሎጂው የምንላላክበት መንገድ የምንሰራበት መንገድ በጣም አናሎግ በመሆኑ ዜናውን ወደ ታሪክነት እንዲቀየር ያደረገ ነበርና እውነቱ ከተካሄደ ከሁለት ቀን ከሶስት ቀን በኋላ ነው የሚደርስ በቴክኖሎጂ አለመኖር ምክንያት። አሁን የማህበራዊ ሚዲያ እና ሌሎች እዚህ ጋር ታይዘው የመጡ ቴክኖሎጂዎች ሲመጡ ግን ስራውን አቅሎታል። ጋዜጠኛው በየትኛውም ቦታ ከየትኛውም አካባቢ ያያቸውን መረጃዎች በቀላሉ ወደ ሚዲያ አቅርቦ ለኦዲየንሱ መድረስ የሚያስችል ሁኔታ ፈጥሯል።
በቀደመው ጊዜ የዜና ወጃ ሰዓቶች የተወሰኑ ብቻ መሆናቸውን ያስታወሰው ሰለሞን አሁን ያን መጠበቅ አያስፈልግም ይላል።
የዜና ወጃ ሰዓቶቹም የነበሩት ዜና ባለመድረሱ ነው። ወይ 7 ሰዓት ነው ወይ 2 ሰዓት ነው ዜና የሚኖረው። አሁን ግን ቴክኖሎጂ ስለመጣ ኢሚዲየት መረጃውን በማህበራዊ ሚዲያ ተለቀቁት ይችላል። የግድ 7 ሰዓት ዜና ላይ ተጠበቅብ ይችላል ማለት ነውና የጋዜጠኝነት ስራ አቅልሏል ማለት ነው። ያያቸውን መረጃውን በቀላሉ ወደ ኦዲየንስ ለማድረስ ለምሳሌ ጋዜጠኛው ከቤቱ ወደ መስሪያ ቤት ሲሄድ የሚያያቸውን ነገሮች በቀላሉ ፖስት አድርጎ መረጃውን ሊሰጥ ይችላል ማለት ነውና የጋዜጠኝነት ስራ በማቅለል ረገድ በጣም ብዙ ጠቀሜታዎች አሉት።
የዚያኑ ያክልም ቴክኖሎጂው የራሱን ፈተናዎች ይዞ መጥቷል ይላል ሶሎሞን። ከፈተናዎቹ መካከል አንዳንዶቹን ችግሮች ይጠቅሳቸዋል።
ወደ ችግሮቹ ስንመጣ የመጀመሪያው ነገር የመረጃ መብዛት፣ መረጃው በጣም ብዙ ነው። ኦዲየንሱ የትኛውን መምረጥ እንደሚችል ይቸገራል። ከዛ ጋር ተያይዞ ደግሞ ለምሳሌ የተሳሳቱ መረጃዎች ይመጣሉ። ፌክ ኒውስ በጣም ይበዛል። አሁን የቴክኖሎጂው አንደኛው ችግሩ የፌክ ኒውስ መብዛት ነው እና ሁለተኛው አሁን በጣም እያየን ያለነው የዲፕፌክ ነገር እውነታውንና አስተኛ መረጃውን ለመለየት ሲያስቸግር ድረስ በጣም አስቸጋሪ አድርጎታል። የዲፕፌክ የአንድን መሪ ንግግር በትክክል አስመስሎ መናገር፣ ያ ደግሞ የሚያመጣውን ጣጣ የምናውቀው ነው የሚሆነው እና እነዚህ የሀሰት መረጃዎች መብዛት፣ የመረጃ ምንጮቹ አለመታወቅ፣ ተጠያቂነት አለመኖርም ያመጣል። ቴክኖሎጂዎቹ ማንን እንደሚያሰራጨው ያን መረጃ ከየት እንዳገኘው ለማወቅም የሚያሰራጨውን አካልም ለመቆጣጠር የሚያስቸግር ሁኔታ ነው ያለው ማለት ነው።
የኢትዮጵያ ቴሌቪዥንን ጨምሮ ብዙዎቹ የኢትዮጵያ መገናኛ ብዙሀን ቢያንስ በአቀራረብ ይዘታቸው ድሮ ከሚታወቁበት የተለየ መልክ ለመያዛቸው ቴክኖሎጂው የተጫወተው ሚና መኖሩን ያሳያል። የቴሌቪዥን ጣቢያ የዜና ክፍል ምክትል አዘጋጅ ሰለሞን ይህን ያስረዳል።
ቴክኖሎጂ ያገዘን ነገር ለምሳሌ ፖስተማ ማለት በፊት ሮችን ለምሳሌ በኢኮኖሚ ጉዳይ ላይ አሜሪካና ሀገር አንድ የኢኮኖሚ ባለሙያ የምጣኔ ሀብት ባለሙያ ማስከባት ተንፈልግ ቴክኖሎጂው ስለሌለ እንግዳ ማስከባት አንችልም። አሁን ግን የትም ቦታ ከጃፓን ይሁን አሜሪካ በቴክኖሎጂውን ተጠቅመን ለምሳሌ በዋትስአፕ ሊሆን ይችላል፣ ሌሎች አማራጮች አሉ፣ ዙም ሊሆን ይችላል፣ ሌሎች አማራጮችን ተጠቅመን የትኛውም ቦታ ላይ ያሉት ባለሙያዎችን ማስከባት እንችላለን በቀላሉ ማለት ነው። ስለዚህ ድሮ አንድን እንግዳ ወደ ስቱዲዮ እንዲመጣ እንጋብዘው ነበር። አሁን ግን እኛ ራሳችን ወደ እሱ እንሄዳለን በቀጥታ ቴክኖሎጂ ተጠቅመን ባለሙያ ትንታኔ እናገኛለን። የምንፈልጋቸውን እንግዶች ኢንተርቪው የሚደረጉ ሰዎችን በቀላሉ እንድናገኛቸው አስችሎናል ማለት ነው። ሌላም ከቴሌቪዥን ጋር ተያይዞ የተለያየ ቦታ ዋሽንግተን ዲሲ፣ ከካይሮ፣ ከኬፕ ታውን ብለን ሰዎቹን ያሉበት ቦታ ሆኖ መረጃ እንዲሰጡና ስክሪኑን ቢዝም ቢሆን በጣም አግዞናል ማለት ነው።
ምን ያህልስ ፈታኝ አድርጎታል? በየጊዜው ቶሎ ቶሎ የሚለዋወጠው ወይም ደግሞ ምን ያህል ቀላል አድርጎታል?
ኤአይ ከመጣ በኋላ እንግዲህ ጋዜጠኛው በቀላሉ የፈለገውን መረጃ እንዲያገኝ ትልቅ እድል ሰጥቷል። በቀላሉ የፈለግከውን አይነት መረጃ ማግኘት ትችላለህ። እንደ ድሮው የተወሰኑ ውስን የሆኑ ምንጮች ብቻ ሳይሆን የሚኖረው ብዙ አማራጮች እንዲኖረ ከትርጉም ስራዎች ጋር ተገናኝቶ ለምሳሌ የውጭ ዜና ለመተርጎም የሚፈልጉ ካሉ ከዛ ጋር ተያያዥነት ያላቸውን ጉዳዮችም አቅልሏቸዋል። ቴክኖሎጂ የምንጠቀማቸው ቴክኖሎጂዎች አዳዲስ የተለያዩ ቴክኖሎጂዎች አሉ የምንጠቀማቸው ለዜና ማሰራጫነትና መረጃዎችን ለማግኘት የምንጠቀምባቸው መረጃዎች። ነገር ግን የእነሱ በላይ በላይ እየበዛ መምጣት እንትን ውስጥ የግራ መጋባት ውስጥ የሚያስገባ ነው። አንድ ቴክኖሎጂ በአንድ ላይ እየፈጠነ በመጣ ቁጥር ትንሽ የአንደኛውን ይዘን በአግባቡ ሳንጠቀምበት አንደኛው መምጣቱ ግራ መጋባት ውስጥና የተወሰነ እንትን ውስጥ ያስገባል፣ ኮንፊዥን ውስጥ ያስገባል። ከዛ ውጭ ግን ስራዎችን በማቅለል ስራዎችን ከዝግጅት ጀምሮ እስከ አየር ላይ እስከማል እስከ ስርጭት ድረስ ስራውን በማቀላጠፍ የማይተካ ሚና ነው ያላቸው።
እንደ አውሮፓ አቆጣጠር በ2000ዎቹ መጀመሪያ ላይ በኢትዮጵያ ከ1% በታች እንደነበር የተነገረለት የኢንተርኔት ተጠቃሚዎች ቁጥር ባለፈው አመት ማለትም የአውሮፓ አቆጣጠር በ2023 ወደ 22.3% ከፍ ማለቱን፣ የሞባይል ስልኮች ተደራሽነት 45% መድረሱንና እንዲሁም የማህበራዊ ሚዲያ ተጠቃሚዎች ቁጥር 9.1 ሚሊዮን መድረሱን ከዓለም ባንክና ዳታ ሪፖርታል ከመሳሰሉት ዓለም አቀፍ ተቋማት የተገኙት መረጃዎች ያመለክታሉ። የግሎባል ሚዲያ ኢንዴክስ ባወጣው የፕሬስ ነጻነት ደረጃ ኢትዮጵያ ባለፈው 2023 ዓመት 114ኛ ደረጃ የተሰጣት መሆኑን ተገልጿል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
እየተከታተላችሁ ያላችሁት የሰኔ 15 2016 ዓ.ም የቅዳሜ ምሽት ዝግጅታችን ነው። አሁን ደግሞ ያየር ሰዓቱን ለሙዚቃ ቃና አስረክባለሁ። እንግዲህ ወልዴ ለምሽት የመረጣቸውን ዜማዎች አዘጋጅቶ እየተበቃችሁ ነው። ወደዚያው ልምራችሁ።
ጤና ስልኝ እንደምሰነበታችሁ ይህ ሳምንታዊው የሙዚቃ ቃና ነው። በዝግጅቱ ዘና እንደምትሉ ተስፋ በማድረግ እስከ ምሽቱ 4 ሰዓት የማስተናግዳችሁ እንግዶልኝ ነኝ። አብራችሁን ቆዩ። Strawberry Letter has us the brothers Johnson በተባለውና በሁለት እንድማማቾች ጆርጅ እና ሉዊስ ጆንሰን የተቋቋመ ባንድ ሲሆን በሰባዎቹ ዝናን ካተረፉት ስራዎቻቸው Strawberry Letter has us አንዱ ነው። ለበርካታ ፊልሞችና ማስታወቂያዎች ማጀቢያነት ሆኗል። ያቀናበረላቸው ዝነኛው ኩዊንሲ ጆንሰን ነው። የእንጀሪ ቀለም ባለው ፖስታ ላይ ስለተጻፈ የፍቅር ደብዳቤ እንደሚያሳና ልጅና ልጅቱ 22 ደብዳቤዎችን ተጻጽፈው 23ኛው የዘፈን ግጥም ሆኖ እንደወጣ የግጥሙ ደራሲና ግሩም ጊታር ተጫዋች የሆነው ጃኒ ኦቲስ ወይም በመድረክ ስሙ ሸጊ ኦቲስ ባንድ ኦፍ ተናግሯል። Strawberry Letter 23 Hello my love, I heard a kiss from you. Red magic that can play there.
Thank you.
Strawberry Letter has hosted the Brothers Johnson Kanai Katral. Let's groove. Earth, Wind and Fire የተሰኘ ባንድ ነው ለሙዚቃው ተሸንፎ ወደ ዳንስ ወለሉ መምጣት በርካታ መልካም ጥቅሞች እንዳሉት የሚሰብክ ዜማ ነው። Wind and Fire ትንሽ ወዝ ወዝ እንዳላችሁ ተስፋ አለኝ። በመከታተል ላይ የምትገኙት ሳምንታዊ የሙዚቃ ቃና ነው። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ። Free Mind Tense የ29 ዓመቷ ናይጄሪያዊ ቴማ ሌዲ ኦፒኒየ በሙዚቃው ዓለም በመትታወቅበት ቴምስ አገንቃኝ የሙዚቃ ግጥም ደራሲና አቀናባሪ ስትሆን የሀገሯ ልጅ ዊስኪድ ከአራት አመታት በፊት በለቀቀው ኤሰንስ በተሰኘው ሙዚቃ ላይ በመሳተፏ ዓለም ላይ አውቃት ችሏል። የዊስኪድ ኤሰንስ ለጀስቲን ቢበር ተሳታፊነት ሲለቀቅ ለግራሚ ሽልማት ለመታጨት በቅታለች። አገንቃኛው የአእምሮም ሆነ የስሜት ንጻነት ለማግኘት እንዲሁም በውስጧ ካለው ቀውስ ወጣ ሰላምን ለማግኘት ስለምታደርገው ትግል ያወሳል።
Yeah. watching fast on my eyes. Fear in my mind is a warning. Pray to the one you're relying. I've been wandering all day. Try to be fine, but I can't be. The noise in my mind wouldn't leave me. Try to get by, but I'm burning. That you cannot fix. This is the piece that you cannot find. Finding a way where you cannot see. Mind with this piece if you cannot pray. I need to find relief.
ቷ ቴምስ ነበር ቃና በመከተል
and our first guest is a singer and songwriter from Ethiopia who's very popular in Europe and the rest of the world and including the United States so please welcome Astor Aweka. Why don't you tell us the title of the next song you're going to do?
The name of the song is called Sobabu.
What does that mean?
It means you're my excuse.
You're my excuse?
Yeah.
Okay. Let's do it.
ሰበቡ አስቴር አወቀ ከ34 አመታት በፊት ናይት ሙዚክ በተሰኘው የቴሌቪዥን የሙዚቃ ትዕይንት ላይ ቀርባ የተጫወተችው ነው።
Stand back.
ሰበቡ አስተራወቀ በእንዳረፋን አቆጣጠር 1990 ናይት ሙዚክ በተሰኘው የቴሌቪዥን የሙዚቃ ትዕይንት ላይ ቀርባ የተጫወተችው ነበር።
I used to think about immature things. You know, like, do you love me? Do you want me? Are you gonna call me like you said you would? Is this really your real phone number? But you know, I'm a man now, baby, a grown man. And I came a long way.
I Call Your Name ስዊች የተሰኘው አሜሪካዊ ሪትም ኤንድ ብሉስ እንዲሁም ፈንክ ባንድ ነው። በሌለችበት ስሟን መጥራት ብቸኝነቱን እንደሚያቀልና ጥሩ ስሜት እንደሚፈጥር ዜማው ይተርካል። የምሰናበታችሁ በዚህ ዜማ ነው። ትንሽ ዘና እንዳላችሁ ተስፋ አደርጋለሁ። ለሳምንት ቀጠሮ እናያዝ። እንግዲህ ወልኔ ሰላም።
የተከበራችሁ አድማጮቻችን ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀቁ። የምሽቱን ፕሮግራሞች እየመራው አብራችሁ ያመሸሁት አስማማየ ነው ነበርኩኝ። የፕሮግራሙ አዘጋጅ ደግሞ ሲዮን ግርማ ነበረች። አብራችሁ ስለነበራችሁና አመሰግናለን። መልካም ምሽት ይሁንላችሁ። Thank you.